ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልን አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን፣ ሰቆቃውንና መስዋዕትነቱን የሚገልጹ የተለያዩ መጽሐፍትን ከመጽሐፍት ዓለም ፕሮግራማችን ማቅረባችን ይታወሳል። ቀደም ብለን ያልታደለው ትውልድ፣ የደርግ የእስራት ዘመን፣ ምርኮኛ፣ አንድ ትውልድ ለመምተር ቀዩ ሽብር፣ በኢትዮጵያ የአባና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጽሐፍትን ማቅረባችን ይታወሳል። በዛሬ ዝግጅታችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ብል 9 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
በድሬዳዋ ከተማ በዛሬው ዕለት ህዝባዊ አመጽ የተከሰከሰ መሆኑ ታውቋል። ትናንትና ዕለት ባጋዚ ጦር አባላት የተገደለውን ወጣት የቀበር ስነ ስርዓት ከተፈጸመ በኋላ ከፍተኛ የተቃውሞ እንቅስቃሴ የተደረገ ሲሆን የወያኔ ያጋዚ ጦር አባላት ጥይት በመተኮስ በርካታ ዜጎችን መግደላቸውና ማክሶላቸው ተነግሯል። ዝርዝር መረጃዎችን እንደደረሱ እናቀርባለን። አቶ በቀለ ገርባና አብሯቸው በስር የሚሰቃዩ የኦሮሞ ብሔራዊ ኮንግረስ አመራር አባላትና የድርጅቱ ነባር አባላት በአስቸኳይ ከስር ካልተለቀቁ የተቃውሞ እንቅስቃሴ ሊቀጥል የሚችል መሆኑን በርካታ ምሁራንና በልዩ ልዩ መስክ ትግል የሚያካሂዱ ዜጎች እየገለጹ ይገኛሉ። አቶ በቀለ ገርባና ጓደኞቻቸው በአስቸኳይ እንዲፈቱ በቅርቡ በማህበራዊ ሚዲያ ዘመቻ የተጀመረ መሆኑን የሚታወቅ ሲሆን በተለያዩ ድረገጾችና በሶሻል ሚዲያ ህዝባዊ የተቃውሞ እንቅስቃሴ እንዲካሄድ ከፍተኛ ግፊት እየተደረገ መሆኑ ይነገራል። በውጭ ምንዛሪ እጥረት ምክንያት በአገር ውስጥ የማምረት ስራ የተሰማሩ የኢኮኖሚ ተቋሞች በአብዛኞቹ የተጎዱ ሲሆን በተለይም የምርት ውጤታቸውን ለተለያዩ የኮንስትራክሽን ስራዎች የሚያቀርቡ የብረታ ብረት ኢንዱስትሪ ተቋሞች ከአቅማቸው በታች እያመረቱ መሆናቸው ተነግሯል። በአገሪቱ ውስጥ ያሉት የብረታ ብረት ኢንዱስትሪ 5 ሚሊዮን ቶን ብረት የማምረት አቅም ሲኖራቸው ባለፈው ዓመት የተመረተው ግን 725 ሺህ ቶን ብቻ የፋብሪካዎቹ ባለቤቶች እንደሆነ ይገልጻሉ። የኢንዱስትሪ ምርት ሊቀንስ የቻለበት ምክንያት በውጭ ምንዛሪ እጥረት ምክንያት የምርት ግብዓቶችን ከውጭ ማስመጣት ባለመቻሉ ምክንያት ሲሆን አንዳንድ የፋብሪካ አስተዳዳሪዎች የውጭ ምንዛሪ ለማግኘት ከአንድ ዓመት በላይ መጠበቃቸውን ተናግረዋል። የአርማታ ብረት ከገበያው በመጥፋቱ ምክንያት በርካታ የግንባታ ስራዎች የተቋረጡ ሲሆን በአዲስ አበባ ከ29000 ህንጻዎች በላይ ስራቸው ያቆሙ መሆናቸውን አንዳንድ ክፍሎች ዘግበዋል። የህንጻ ስራዎቹ መቋረጥ በርካታ ሰራተኞችን ከስራ እያስወጣ መሆኑን ታውቋል። ሩዋራክ በሚባለው የናይሮቢ ከተማ ውስጥ 29 ኢትዮጵያን ስደተኞች በፖሊስ ተይዘው የታሰሩ መሆናቸውን ስታንዳርድ ዲጂታል የተባለው የኬንያ የድረገጽ ጋዜጣ በሐሙስ እትሙ ገልጿል። ኢትዮጵያውያን ስደተኞቹ ለመሄድ አቅደው የነበረው ወደ ደቡብ አፍሪካ ሲሆን የተያዙት በናይሮቢ ከተማ ወደ ተዘጋጀላቸው ጊዜያዊ የማረፊያ ቦታ በአንድ የጭነት መኪና ላይ በመጓዝ እያሉ መሆኑን ተገልጿል። ስደተኞችን ያስያዟቸው ጠቋሚዎች መሆናቸው ተነግሯል። የመኪናው አሽከርካሪ ከስደተኞቹ ጋር አብሮ የታሰረ ሲሆን ስደተኞቹ በርካታ የመፈተሻ ጣቢያዎችን አልፈው እንዴት ወደ ናይሮቢ ሊገቡ እንደቻሉ የኬንያ ባለስልጣኖች እያጣሩ መሆናቸውን ጋዜጣው ዘግቧል። በተያያዘ ዜና በዚምባብዌ ማቼኬ በምትባለው ከተማ በአንድ የእርሻ ቦታ ላይ የተያዙ 34 ኢትዮጵያውያን ረቡዕ ጥር 30 ቀን ፍርድ ቤት የቀረቡ መሆናቸውን የአገሪቱ የዜና ምንጮች ገልጸዋል። ሁሉም የአገሪቱ ሕግን ጥሰው ወደ አገር ውስጥ መግባታቸው የተከሰሱ ሲሆን ስደተኞቹን ተባብረዋል። ለፖሊሶቹም ጉቦ ሲሰጡ ተይዘዋል በሚል 3 የአገሪቱ ዜጎችም አብረው ለፍርድ የቀረቡ መሆናቸው ታውቋል። የአፍሪካ ህብረት ሊቀመንበርና የቻይናው የውጭ ጉዳይ ሚኒስትር ሐሙስ የካቲት አንድ ቀን በአፍሪካ ህብረት ጽህፈት ቤት በጋራ ለጋዜጠኞች በሰጡት መግለጫ ቻይና የአፍሪካ ህብረት ጽህፈት ቤትን በምትገነባበት ወቅት ባስቀመጠችው የስለላ መሳሪያዎች አማካይነት የድርጅቱን እንቅስቃሴ ስትሰልል ቆይታለች በማለት በቅርቡ በለሞንድ ጋዜጣ ላይ የሰፈረውን ዜና ሐሰት ነው በማለት አስተባብለዋል። የአፍሪካ ህብረት ሊቀመንበር ሚስተር ሙሳ ራኪ መሐመድ በሰጡት መግለጫ ቻይና በአፍሪካ ህብረት ጽህፈት ቤት ላይ ስለላ ታካሄዳለች ብለው እንደማያምኑ ገልጸው የተዘገበው ሁሉ ሐሰት መሆኑን አስረግጠው ተናግረዋል። ማብራሪያቸውን በመቀጠልም ምንም አይነት የሐሰት ወሬ በአፍሪካና በቻይና መካከል የተገነባውን መልካም ግንኙነት አያፈርሰውም ይላሉ። የቻይናው የውጭ ጉዳይ ሚኒስተር በበኩላቸው የተሰራጨው የሐሰት ወሬ በምዕራባውያን የዜና አውታሮች መሆኑን አስታውሰው ቻይናና አፍሪካን ለመለያየት የሚያደርጉት የተንኮል ጥረቶችም አይሰሩም ብለዋል። በተጨማሪም ቻይና ለአፍሪካ ሀገሮች የምታደርገው እርዳታ ከልብ የመነጨና ከቅን ፍላጎት ሲሆን ምዕራባውያን ግን እርዳታቸውን የሚለግሱት ሌላ አጀንዳ ይዘው ነው ብለዋል። በደቡብ ሱዳን 300 የሚሆኑ በእድሜያቸው ለጋ የሆኑ ህፃን ወታደሮች በአማጽያን ኃይሎች የተለቀቁ መሆናቸው ታውቋል። የደቡብ ሱዳን የእርስ በርስ ግጭት ከተጀመረ ጀምሮ ከ19,000 በላይ የሚሆኑ በእድሜያቸው ለጋ የሆኑ ህፃናት በወታደርነት እየተመለመሉ በግጭት ውስጥ እንዲገቡ የተደረገ መሆኑ ይታወሳል። በተባበሩት መንግስታት ጥረት ሐሙስ ጥር 30 ቀን 224 ወንዶች እና 87 ሴቶች በአማጽያን ኃይሎች ተለቀው መሳሪያቸውን አስቀምጠው ህብረተሰቡን እንዲቀላቀሉ ተደርጓል። በሚቀጥሉት ሳምንታት ወደ 700 የሚሆኑ ህጻናት ወታደሮች እንደሚፈቱ ታቅዷል። እስካሁን ድረስ በተባበሩት መንግስታት ድርጅት ጥረት ከ2000 በላይ የሚሆኑ ህጻናት ወታደሮች እንዲለቀቁ የተደረጉ ሲሆን ከተለቀቁት ውስጥ 10% የሚሆኑት ከ13 ዓመት በታች ናቸው ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ። የብዙሃን እናት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 9 በሚያዚያ 21 ቀን የምሽት ሰልፍ በተደረገ በማግስቱ የተገደሉት ሬሳቸውም የተጣለው በግንፍሌ ድልድይ በጎጃም መንገድ በኮተቤና ባጋቂ ነበር። በሰልፉ ማግስት ከተረሸሙት መካከል ጥቂት ከሞት የተረፉ ልጆች እንደነበሩ ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታሎች ሄደው ሕክምና አግኝተዋል። ዶክተሮች ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱት ልጆች ማንነት ሳያሳውቁ ሕክምና ያደረጉ በፍጥነት ከሆስፒታል በማውጣት ሕይወታቸውን አትርፈዋቸዋል። የምታውቀው አጋጣሚ አለ? እስር ቤት ያወቅኩት በቦ በዚህ ጉዳይ ላይ ሁለት አጋጣሚዎችን ነግሮኛል። እንደ በቦ ከሆነ ቆስለው ሆስፒታል የገቡ ልጆችን ለመታደግ አንድ ቡድን በወጣት ሊጉ የጥቃት ጥበቃ ክንፍ ተቋቁሞ ነበር። አንድ ልጅ ቆስሎ ካመለጠ በኋላ ቤተሰቦቹ ራስ ደስታ ሆስፒታል ይወስዱታል። መረጃው እንደ ተሰማ በቦና ጓደኞቹ ይላካሉ። እዚያ ሲደርሱ ልጁን ያጡታል። ምክንያቱን ያወቁት በማግስቱ ነው። ቀደም ብሎ ደህንነቶች ቆስሎ በመታከም ላይ ያለ ወጣት እንዳለ ደርሰውበት ነበር። ሆስፒታል በመሄድ የሕክምና ፋይሉን ይጠይቃሉ። ፋይሉ ለጊዜው ይጠፋል። ደህንነቶቹ እንዴት ፋይል ይጠፋል በማለት የዕለቱን ተረኞች ያፋጠጧቸዋል። ይህን የሰማች የሆስፒታሉ የጽዳት ሰራተኛ ልጁ ተኝቶበት የነበረው ክፍል ትገባና ላስታማሚናቱ ሹክ ትላቸዋለች። እናት ግሉኮሱን ነቃቅለው ልጃቸውን በጋቢ ሸፍነው ይዘው ታምልጣዋል። ሌላው የነበቦ ተልእኮ ደግሞ በጥቁር አንበሳ ነበር። ቆስሎ የተኛን የኛን አባል መንገደኞች ነበሩ ሆስፒታል ያደረሱት። እንደተለመደው ደህንነቶች ሰምተው ማጣራት እንደሚያደርጉ ጭምጭምታ የሰማች የኛ አባል ነርስ የጤና ረዳት ለድርጅቱ መረጃ ትሰጣለች። ነበቦ በፍጥነት ደርሰው እንደ ቤተ ዘመድ ኮሪደር ላይ እግሩን የሚያፍታታ አስመስለው ይዘው ታመለጡ። ይሄ ሁሉ ጉድ መች ተጻፈ? መች ተነገረ? እንደነበቡ አይነቱ አንድ ሁለት በህይወት የተረፉ ጀግኖች ጀብዷቸውን መተረክ አይፈልጉም። እሱንን ተወውና እንዳልኩ የዚያን ዕለት እልቂት ይሁን የሌሎቹን ከሞላ ጎደል እና በተበጣጠሰ መንገድ መረጃው ደርሶናል። ዝርዝሩ ግን የተነገረው እኛም በቅጡ የሰማነው ደርግ ከወደቀ በኋላ ነበር። ማንኛውም ከቀናት በኋላ ሞራላችን እንደገና ተነቃቃ። ከሐዘንና ከድንጋጤ ድባብ ወጥተን ለሌላ ዙር እልቂት ተዘጋጀን። በቃ ጨረስኩ። ትንሣኤ ይህን ካለ በኋላ ከተቀመጠበት ተነስቶ ከመደርደሪያው ውስጥ አንድ ዳጎስ ያለ ፎቶኮፒ የተደረገ መጽሐፍ ሰጠኝ። እነዚያ አውሬዎች ምን እንደሰሩ አንብብ። በተለይ በሰልፉ ምሽት አንድ የሆስፒታል ሰራተኛ ያየውን ተመልከት አለኝ። ደም ያዘለ ዶሴ በጊዜያዊ ወታደራዊ አስተዳደር ደግ ወይም መንግስት አባላት በንጹሃን ዜጎች ላይ የተፈጸመ ወንጀል ዘገባ የልዩ አቃቤ ሕግ ጽሕፈት ቤት ጥር 2002 አዲስ አበባ ይላል። እንዲህ አይነት መጽሐፍ ያለ አይመስለኝም ነበር አልኩና መጽሐፉን ይዤ ወደ ቤቴ ሄድኩ። ቅዳሜ ቀን ጀምሬ ሳላቋርጥ በማንበብ እሁድ ቀን ጨረስኩት። ስለ ደርግ ፍጅት ብዙ ተነግሯል። እዚያ መጽሐፍ ላይ የተጠቀሰው ግን ይፈጸማል ብዬ በውኔም በህልሜም አስቤም አላውቅም። ገያፓ አባላት ብቻ የሆኑ ሰዎች ብቻ የሰጡትን የምስክርነት ቃሎች ላይ ምልክት አደረኩ። ከነዚያ መካከል 3-4 የሆኑትን ወረቀት ላይ ገለበጥኳቸው። ከትንሣኤ ታሪክም ጋር በሁኔታ በጊዜና በቦታ የሚጣጣመውን ደግሜ ያነበብኩ። ከነዚህ መካከል በሚያዝያ 21 የሰላማዊ ሰልፍ እልቂትና በቀይ ሽብር ወቅት ሁኔታውን የመሰከሩ የሁለት ሰዎች ምስክርነት ነበር። አንደኛው በዳግማዊ ምኒልክ ሆስፒታል ውስጥ የአስከሬን ምርመራ ሰራተኛ ሲሆን፣ ሁለተኛው ደግሞ ሬሳ አንሽ መኪና ሹፌር ነበር። ምኒልክ ሆስፒታል አስከሬን ምርመራ ክፍል እሰራለሁ። የአስከሬን ብዛት ቁጥሩን መለየትና ምን ያህል ነው ብዬ መናገር አልችልም። ከምድር አንስቶ እስከ ጣራ ድረስ አስከሬን በአስከሬን ላይ ተከምሮ የሟቾች ቤተሰቦችም በአስከሬን ላይ እየቆሙ ልጆቻቸውን ሲፈልጉ አይቻለሁ። አስከሬን ናቸው ተብለው ከመጡት መካከል ጥቂቶቹ ሕይወት እየዘሩ ውሃ ውሃ በማለትና ሌላም ነገር በመናገር ይለፈልፋሉ። አንዲት ቀጠን ያለች 20 ዓመት የሚሆናትና አንድ ጠይም ከ20 እስከ 25 የሚሆነው ወጣት ከሌሎች አስከሬኖች ጋር ማንነታቸውን የማላቃቸው ሰዎች አምጥተዋቸው ከሄዱ በኋላ ሴቷ ዶክተር ፍቅሬን ጥሩልኝ አድኑኝ እያለች ትናገር ነበር። ገጽ 263 አምቡላንስ መኪና በሽተኛ ማመላለሱ ቀርቶ በቀይ ሽብር ምክንያት የተገደሉትን ሰዎች እያነሳን ወደ መቃብር ቦታ መውሰድ ጀመር። ተጥለው የሚገኙት በብዛት ፒያሳ፣ አንበሳ ጋራዥ አካባቢ ነበር። አብዛኞቹ እጃቸው ታስሮ ነበር የሚገኙት። ከደርግ ጽሕፈት ቤት ሬሳ የምናወጣው ከምሽቱ 1 ሰዓት በኋላ ሲሆን በየከተማው የወደቁትን የምናነሳው ሌሊትና ጧት ነበር። በየለቱ በግምት በአማካይ ከ20 የማያንስ ሬሳ እኔ በሚይዘው መኪና ይነሳ ነበር። በመደበኛነት የምናነሳው በሁለት መኪና ሲሆን አስከሬን በሚበዛበት ጊዜ ከሌላ ቦታ መኪና ይመጣና ያነሳ ነበር። ማዘጋጃ ቤት ተቀጥረው የሚሰሩ ጉድጓድ ቆፋሪዎችና ቀባሪዎች ስላሉ ይቀብሩ ነበር። በዚህ አስከሬን የማንሳት ስራ ላይ እስከ 1970 ዓመተ ምህረት ድረስ ለአንድ አመት ሰርቻለሁ። በወቅቱ አስከሬን የሚቀበርበትን ቦታ አሁንም አውቀዋለሁ። በቀን ሽብር ጊዜ ሌሊትም ቀንም ወደ ቤታችን አንሄድም። እሳት አደጋ መከላከያ የምናድርበት ቤት ተሰጥቶን ነበር። ጉድጓድ ቆፋሪዎቹና ቀባሪዎቹ እዚያ ቦታ ቤት ተሰጥቶላቸው ሌሊትም ቀንም እዚያው አይጠፉም። ምግብ የማንበላበት ጊዜ ነበር። ሰው በቀይ ሽብር በየመንገዱ በየቀበሌው በየከፍተኛው መገደል እስኪያቆም ድረስ እረፍት አልነበረንም። ገጽ 260 እስከ 263 ይህ ሁሉ እልቂት ሲካሄድ የኢሕአፓ መሪዎችም ሆኑ ሌሎች አባላት ለምን ማፈግፈግ እንዳልፈለጉ ግራ የሚገባ ነገር ነበር። ይህን በተመለከተም ድርጅታቸው ቢያንስ ከ1969 ዓመተ ምህረት ሰልፍ በኋላ የሰው ኃይሉን የማዳን እቅድ ለምን እንዳልነደፈ የሚያውቀው ነገር ካለ እንሳይን ጠየቅኩት። በግሌ የኢሕአፓ ትልቁ ህጸጽ አለማፈግፈግ ነው ብዬ አምናለሁ። ትግሉ መቆም አልነበረበትም። ሆኖም ማፈግፈግ ይቻል ነበር። መሪዎቻችን እንደ ጧፍ እየነደድን የነበርነውን አባላት አቅጣጫ የማስያዝ ኃላፊነት ነበረባቸው። ሆኖም አላደረጉትም። ለምን ቢሉ ራሳቸውም እንደ ቅጠል ሲረግፉ እንኳ አልታወቃቸውም። ራሳቸውን ለማዳን ማፈግፈግ ያልቻሉ መሪዎች ተከታዮቻቸውን እንዴት አፈግፍጉ ይላሉ? ማፈግፈግን እየቀፈፋቸው እኛንም ማፈግፈግ እንዲቀፈን አደረጉን። ተራ በተራ ሲወድቁ እኛም ተከትለናቸው ወደቅ። ለምሳሌ በ1969 ዓ.ም የመጀመሪያ ወራት የአዲስ አበባው የኢሕአፓ በይነ ቀጠና አባላት ከስብሰባ ሲወጡ በጥቆማ የተያዙት ሁሉም ነበሩ። አንዱ ብቻ ነው ያመለጠው። እሱም ቢሆን ከታሰረ በኋላ አምልጦ ነው። መሳሪያ ስላላሳያችሁ በማለት መርማሪዎቹንና ወታደሮቹን የኢሕአፓ አባላት ያሉበት ቤት ውስጥ ማገዳቸው። ጓደኞቹ ወታደሮቹን ገለው እሱንም ይዘው አመለጡ። እንግዲህ ከዚህ በይነ ቀጠና አባላት መካከል በሕይወት የተረፈው በኋላ ግን ተገሏል እሱ ብቻ ነው። ከዚያ በኋላ እነሱን ተክተው ሌሎች ተመረጡ። በወራት ውስጥ አብዛኞቹ ታሰሩ ወይም ሞቱ። በመጀመሪያው የመጋቢት ወር አሰሳ ብቻ ዶክተር ተስፋዬን ጨምሮ 6 ቁልፍ የኢሕአፓ ሰዎች ሞተዋል። ድርጅቱ እነሱን ተክቶ ትግሉን መቀጠል እንጂ ማፈግፈግን አልፈለገም። እንደገና በሁለተኛው አሰሳ 6 ቁልፍ ሰዎች ሞተዋል። አሁንም እነሱን መተካት እንጂ ማፈግፈግ አልተመረጠም። መሞት፣ መተካት፣ መሞት፣ መተካት። የበላዮቻችን ጽናትና ችኮነትን ያመሰቃቀሉት ይመስላል። አንዱ እጁን አልሰጥም ብሎ ከፎቅ ይወረወራል፣ ሌላው መርዙጦ ራሱን ይገላል፣ ቀሪው ላለመማረክ እየሮጠ ጥይት ይርከፈከፍበታል። ያደላቸው በአንድ ሽጉጥ ከመትረየስ ጋር ተፋልመው ይሞታሉ። ያላለላቸው ደግሞ ስብሰባ ላይ እንዳሉ ተጠቁሞባቸው ይያዛሉ ወይም በክላሽንኮቭ ይታጨዳሉ። የበላዮቻችን መጨረሻ በአብዛኛው ይኸው ነበር። የሚገርመው የእነሱን ሞት መረጃ አይነግሩንም። ከዚያ ሁሉ የማዕከላዊ ኮሚቴና የፖሊስ ቢሮ አባላት መካከል ቀደም ብለው ወደ አሲምባ ጎንደር ለሥራ ከሄዱት 2 ሰዎች ውጭ ከአዲስ አበባ ያመለጠው አንድ ሰው ብቻ መሰለኝ። ለምን እነሱ እንኳ ተረፉ ካላልን በስተቀር ክህደት ፈጸማችሁ ብሎ ማን ሊጠይቃቸው ይችላል? የበይነ ቀጠና አባላት አንዱ ሲሞት ሌላው እየተተካ በተደጋጋሚ አልቀዋል። ታንዲት ልጅ በስተቀር በመጨረሻው አካባቢ የተመረጡ ካልሆነ በስተቀር የዞን አባል የነበረ ልጅ በህይወት ካለ የተአምር ተአምር ነው። ለማንኛውም ትግሉን ሳያቆሙ ማፈግፈግን መጠየፍ ውጤቱ ትውልዱን ለሽንፈትና ለእልቂት ተዳረገው። ምን ትዝ እንደሚለኝ ታውቃለህ? የኛ ሁኔታ የማይጨው ጦርነትን ታሪክ ያስታውሰኛል። አርበኞቻችን ከላይ ከአውሮፕላን በሚጣል የመርዝ ጋዝ ከስር በመድረ ባንዳና ተራሽፍታ እየነደዱ ባልተመጣጠነ መሳሪያ እየተዋጉ ማፈግፈግን ጠልተው እንደቅጠል ረገፉ። ታዲያኛ የማይጨው አርበኞች ቀጥታ ግልባጮች አልነበርንም? ልዩነታችን ገዳዩ የራሳችን ፋሽስት መንግስት፣ ሟቾች ደግሞ የራሳችን ዜጎች መሆናቸው ነው። ማን ነበር እኛው ነን በሚል ርዕስ ግጥም የገጠመ? እኛም በተራችን ቆራጦቹም እኛው ገዳዮቹም እኛው የሞትነውም እኛው በሚል ለምን ግጥም እንደማንጽፍ ይገርመኛል። በቂ ሰዓት ቢኖረንም ከዚያ በላይ ውይይቱን መቀጠል አልፈለግኩም። ምዕራፍ 9 እኒያ ልጆች። በማግስቱ ሁለታችንም ስራ ስላልነበረን ተገናኘን። እስቲ ስለአንዳንድ ልጆች የግል ጠባይም ቢሆን ንገረኝ ትዝ ስለሚሉ ብቻ ስለው፣ የያፓ ልጆች ከሞላ ጎደል ተመሳሳይ ናቸው። ማንን አንስቼ ማንን ልተዋልና ስለ ጥቂቶቹ ጓደኞቹ አጫወተኝ። አቤ፣ ስለ አቤ በቀደም ዕለት የጠቀስኩልህ ይመስለኛል። መስቀል አደባባይና አካባቢው ተመድቤ ሥራ ከጀመርኩ ከወራት በኋላ ለሥራ የተገናኘሁት ልጅ ነው። በርካታ ሥራዎች አብረን ሠርተናል። ስንገናኝ የሰብዞን አባል ነበር። በ1969 ዓመተ ምህረት የመጀመሪያ ወራት አካባቢ ይመስለኛል ተያዘ። በወቅቱ የዩኒቨርሲቲ ተማሪ ነበር። የተያዘው በራሱ ጥንቃቄ ጉድለት ነው። የድርጅቱን ጥይቶች በትንሽ ካርቶን ውስጥ አድርጎ 6 ኪሎ ዩኒቨርሲቲ ለመግባት ሲሞክር ነበር ዋናው በር ላይ በጥበቃዎች ፍተሻ የተያዘው። እቤቱ ሄዶ ለማስቀመጥ ጊዜ ስላጠረው ወይም ስላልተመቸው አደጋ ላይ ወደቀ። ሐሳቡ ጥይቱን ለጊዜው ዩኒቨርሲቲ መኝታ ቤት አስቀምጦ በሌላ ቀጠሮ ለሚያገኘው ልጅ ለማስተላለፍ ነበር። አቤ እንደ አብዛኛው አባላት ፍጹም ቆራጥና ጎበዝ ሰው ነበር። ከዩኒቨርሲቲው ጥበቃ ጀምሮ ወደ ፖሊስ ምርመራ ክፍል እስኪተላለፍ ድረስ የሰጠው ቃል አንድና አንድ ብቻ ነበር። ምን መሆኑን ያላወቅኩት ነገር መንገድ ላይ አግኝቼ ወደ ዶርም ወስጄ ላየው ፈልጌ ነው የሚል ነበር። ቢያስፈራሩት፣ ቢያባብሉት፣ ቢደበድቡት፣ ቢቀጠቅጡት መልሱ ይኸው ነበር። ያቤ መታሰር በሪጅናችን የተወሰነ ጉዳት አምጥቷል። ዋናው መዋቅርና በተዛማች ኮሚቴዎች ውስጥ ይሰራ ስለነበር በድንገት ለእስር መደረጉ ስራችን ላይ ጫና ፈጥሮ ነበር። ሌላ ልጅ እስኪ ተካኝ ድረስ በሱ ቦታ ሆኜ ለጥቂት ወራት ሰርቻለሁ። ያቤ ጽናት በከንቱ አልቀረም። በደህንነቶች ጥቁር መዝገብ ውስጥ ሰፍሮም ቢሆን ከወራት በኋላ ተፈታ። ከተፈታ በኋላ አንድ ላይ መስራታችን ትዝ አይለኝም። ሆኖም አልፎ አልፎ ስንገናኝ እንደ ጓደኛ እንጨዋወት ነበር። አቤ ቀልደኛም ነው። መሰደዱና ግድያው ተጧጡፎና ባንጃ ጉዳይ ድርጅታችን ሲታመስ በነበረበት ወቅት መንገድ ላይ ተገናኘን። ሥራ እየሠራው መሰለህ እንዴ? መዋቅራችን እንዳሮጌ ጨርቅ ሲበጣጠስ የተበጠሰውን ስቀጥል፣ የተቀደደውን ስሰፋ፣ የተቦጨቀውን ስደርት ነው ሙለው ብሎ ያሳቀኝን እስካሁን አረሳውም። ከዚያ ጊዜ በኋላ አቤን ያገኘሁት ከ17 ዓመት በኋላ ነው። አቤት እንዴት ደስ እንዳለኝ! ትዳር ይዞ 4 ልጆች ወልዶ ነበር። ክፍለ አገር በመምህርነት በመስራት ላይ እያለ አዲስ አበባ ለረፍት መጥቶ ነው የተገናኘነው። ከዚያ በኋላ ለጥቂት ጊዜያት እየተገናኘን ቆይተን እንደገና ግንኙነታችን ተቋረጠ። ወቅቱ የሞባይል ስልክ ስላልነበር እንደተለያየን ቀረን። አቤ የት ነህ? ጌታ ነህ? እኔ ጌታ ነው የምለው። መስቀል አደባባይ አካባቢ ቀበሌ 07 ውስጥ ነዋሪ የነበረ ጓደኛዬ ነው። የነ ጌታ ቤት አሁን ፈርሷል። ፍላሚንጎ ተሻግሮ በነበረው ረባዳ ቦታ ላይ ነበር። ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት እያለሁ ነው የማውቀው። ቀዳልና ረጅም ፈርጣማ ሰውነት ነበረው። ያደገው ክፍለ አገር ከዘመድ ጋር ነበር። ኋላ ላይ ወላጆቹ ወደ ነበሩበት አዲስ አበባ መጥቶ ነው የኖረው። ጌታን በጣም ነው የምወደው። ለነገሩ በጣም የዋህ ሰው ስለነበረ ሁሉም ሰው ይወደው ነበር። ከጌታ ጋር ጓደኞች ስለነበር እቤታቸው በተደጋጋሚ ሄዳለሁ። 4 የሚሆኑ ወንድሞችና እህቶች ነበሩት። የጌታ ቤተሰብ እንደ ብዙ ወላጆች በወቅቱ በኢኮኖሚ ዝቅተኛ የሚባሉ ነበሩ። ጌታ ጨዋና ቁጥብ ነበር። ማንም ሰው የኢሃፓ አባል ነው ብሎ የሚጠረጥረው አልነበረም። እንደ ብዙዎቻችን ሲወጣና ሲገባ ሲንከራተትም አይውልም። ምናልባት የሥራ ድርሻው ጸባይ ሳይሆን አይቀርም። ብዙ ጊዜ ከአካባቢው አይጠፋም። ጊዜ ሳገኝና ቀጠሮ ከሌለኝ እቤቱ ሄጄ ጠራውና ሻይ ቡና እንላለን። ድርጅት ውስጥ ለአጭር ጊዜ አብረን ሰርተን እሱ ወደ ሌላ መዋቅር ሲተላለፍ ተለያየን። ከዚያ በኋላ ስንገናኝ ጨዋታችን ብዙ ጊዜ ከፖለቲካ ጋር አይያያዝም። አንድ ምሽት ሰፈራችን ኦሊምፒያ አካባቢ ፍቅረ ሰላም ቡና ቤት በረንዳ ላይ ቁጭ ብለናል። በመሃል በዋናው መንገድ ላይ ይሄድ የነበረ አንድ ሰው ስሙን ጠርቶ ሰላም ይለዋል። ለሰላምታው ምላሽ ለመስጠት ከተቀመጠበት ሲነሳ የሆነ ነገር ወደቀበት። እኔ የተቀመጥኩበት ወንበር ስርም ተንሸራቶ ገባ። ጎንበስ ብዬ ሳይ ሽጉጥ መሆኑን አወቅኩ። ክው ብዬ ቀረው። ጌታ ብዙም አልደነገጠም። ድምፁን ዝቅ አድርጎ ቀስ ብለህ አንሳው አለኝና ወደ ጠራው ሰው በፍጥነት ሄደ። በአጋጣሚ በረንዳው ላይ ሌላ ሰው ስላልነበር ከጉድ ወጣን። ሽጉጡን በእግሬ ወደፊት እየገፋሁ ለማንሳት ስዘጋጅ የቡና ቤቱ አስተናጋጅ ወደ ውጭ ሲወጣ በመስኮት ስላየችው ሂሳብ ልትቀበል ወደ በረንዳ ወጣች። ልጅቷ የድርጅታችን ደጋፊ ስለነበረች አውቃታለሁ። ሄደ እንዴ ብላ እሱ የተቀመጠበት ወንበር ላይ ቁጭ አለች። ሰው እያነጋገረ ስለሆነ ቡና ድገሚኝ ብዬ በዘዴ አስነሳዋት። ቆይ ቆይ፣ ሴትኛ ዳሪዎችም የእናንተ አባል ነበሩ? የሰው ጨዋታ ታጠነዛለህ። የሆንክ ወሬኛ ነገር ነህ። እኔ በሙሉ አባልነት የማውቃቸው ሴትኛ ዳሪዎች አልነበሩም። ሌላ አካባቢ ግን እንደነበሩ ሰምቻለሁ። አሁን ያልኩ ፍቅረ ሰላም ቡና ቤት ውስጥ 3 የሚሆኑ ሴትኛ ዳሪዎች ለድርጅታችን ወርሃዊ መዋጮ የሚያዋጡ ነበሩ። ልጅቷ ወደ ውስጥ ስትገባልኝ ሽጉጡን በፍጥነት አንስቼ እጎኔ ሻትኩት። ጌታ ከመነሻው ለምን ሽጉጥ ይዞ እንደወጣ ከያዘም ለምን እንዳልተጠነቀቀ እየገረመኝ ሳለ ሰውየውን ተሰናብቶ ተመልሶ መጣ። በፊቱ ላይ ምንም አይነት የድንጋጤ ምልክት አይታይም። ምንም እንዳልተፈጠረ ሁሉ የሽጉጡን ጉዳይ ትቶ ስለ ሰውየው ደላላነት ማውራት ጀመረ። እኔም ማስበው ስለ ሽጉጡ ስለነበረ የሚለውን ሁሉ አልሰማሁትም። አስተናጋጇ በድጋሚ ያዘዝኩትን ቡና አምጥታ ወንበር ስባ ከኛ ጋር ቁጭ አለች። ብዙ ሳንቆይ አልቀረንም። እኔ በሐሳብ ስለተዋት ብዙም አላወራውም። ሁለቱ መድረኩን ይዘውት ቆዩ። በመጨረሻ ቀኑ እየመሸ ስለነበር ተነሳን። የሱን ቤት አጥጫ ይዘን ስንሄድ ሽጉጥ እንዴት ይዘት ዞራለ? ከያስከስ በስራት አትይዝም እንዴ? ስለው ያባቱ ሽጉጥ እንደሆነና ሊሸጡት ፈልገው ገዢው ቀደም ብሎ የጠራው ሰው መሆኑ ነው ዋጋን ተልተስማሙ ይተርክልኝ ገባ። ይህን ኮሚክ የሆነ የኢሃፓ ዲሲፕሊን ለመቀበል አቅም ስላልነበረኝ ተሰናብቼው ተለየሁት። በሱ ቤት እኔን መደበቁ ነው። ለነገሩ በሱ ቦታ ብሆን እኔም ተመሳሳይ የውሸት መልስ መስጠቴ አይቀርም ነበር። ወደ ቤቴ ሲሄድ ሳቄ መጣ። ከሁሉም በጣም የገረመኝ በፊቱ ላይ ምንም አይነት ለውጥ አለማየቴ ነበር። ሽጉጡ ከኪሱ ሲወድቅ ለማንሳት የተጨነቅኩት እኔ እንጂ እሱ አልነበረም። ከ30 ደቂቃ በላይ በሐሳብ ተውጭ የቀረሁት እኔ እንጂ እሱ አልነበረም። ይሄ በቃ ብሎት ህፃን ልጅ ይሆንኩ ይመስል ስለ ሽጉጡ ተረት ተረት መሰል ታሪክ አወራልኝ። አባቱ ሽጉጥ ይቅርና ጩቤ እንኳን ይኖራቸዋል ብዬ አልገምትም። ምን ይሰራላቸዋል? ባለ ሀብት አይደሉ? ወታደር አይደሉ? የአባ ነገር። እስር ቤት ሆኜ እንደሰማሁት ጌታ በ1970 ዓ.ም ጥር የካቲት ወር አካባቢ ነበር ቆስሎ የተያዘው። ከፍተኛ ጥቂት ወራት ካሰሩት በኋላ ከወላጆቹ ቤት ፊት ለፊት ፍላሚንጎ አጠገብ ገለው ጣሉት። ነፍስን በገነት ያድርግልን ጓደኛዬ፣ መቼም ማረሳም። ትንሣኤ ከመቀመጫው ተነስቶ አንዲት ትንሽ ጉርድ ፎቶግራፍ ሰጠኝ። ጌታነህ ጅንስ የሚመስል ጃኬት አድርጓል። ስልክክ ያለ አፍንጫው ላይ ትንሽ ጠባሳ ትታያለች። እንደ ዘመኑ ልጆች ጸጉሩ መለስተኛ አፍሮ ነው። ትንሣኤ ትንሽ ከተከዘ በኋላ ስለ ሌላኛው ጓደኛው ቀጠለ። አባይነህ። አባይነህ የወሎ ሰፈር ልጅ ነው። የዩኒቨርሲቲ ተማሪ ነበር። ቁመቱ ዘለግ ያለና መልኩ ወደ ጠይምነት የሚያደላ ነበር። እኛም ኢሃፓን እንወዳለን እንላለን። ድርጅቱን እንደሱ የሚወድ ሰው አይቼም አላውቅ። ስቀልድበት ኢሃፓው እያልኩ ነበር የምጠራው። ይኸው አጉል ቀልድ ለምዶብኝ አንድ ቀን አንተ ኢሃፓ ብዬ ካፌ ውስጥ ጠርቼው በአካባቢው ተቀምጠው የነበሩ ሰዎችን ትኩረት ስቤ ጉድ ሆነን ነበር። የሚገርመው የአእምሮ ፍጥነት ነበር። መሳሳቴ ገብቶት እየሳቀ ከኢሃፓም ሳልሆን ከመንግስትም ሳልሆን እንዳታስገድለኝ አለና ሰዎቹን አስቆ ስህተቴን እዛው አርሞኛል። በትንሹም ቢሆን ድፍረት፣ ቁርጠኝነትና ደከመኝ ሳይሉ መስራት ከሱ የተማርኩ ይመስለኛል። መሰራት ያለበት ስራ ሳይሰራ ከዘገየ ማልቀስ ነው የሚቀረው። ይህን ቀላል ስራ በተባለ ጊዜ ውስጥ ካልሰራን ለምን ድርጅቱን ጥለን አንወጣ ማለት ይቀነዋል። ከአባይነህ ጋር ቅርበታችን የጓደኛ ያህልም ጭምር ነበር። ሁለት የማይረሱኝ ትዝታዎች አሉት። አንድ ጊዜ 4 ኪሎ አካባቢ ስብሰባ ነበረን። ረፈድ ሲል ስለጀመር ከምሳ በኋላ በጣም ቆይተን ነበር የጨረስነው። ከስብሰባ ስንወጣ ረሃብ አጣድፎናል። ገንዘብ እኔ ጋር ይኖራል ብሎ አስቦ በል ምሳ ብላኝ ይለኛል። እኔም ለምሳ የሚሆን ብር ስላልነበረኝ በል ምሳ ግዛልኝ አልኩት። የሚገርመው ሁለታችንም አንድ ላይ ነበር ጥያቄውን ያቀረብነው። የጥምጥሞሹ ሳቅ በሳቅ አደረገን። እዛው ሌላ ግጥምጥሞች ተፈጠረ። ሁለታችንም በየፊናችን ሌላ ቀጠሮ ስለነበረን እቤታችን ሄደን ለመመለስ ጊዜ አጥሮናል። ሶስተኛው ግጥምጥሞች ነበር። ሁለታችንም በጠዋት ስለወጣን ቁርሳችንንም አልበላንም። ቅርብ የዘመድ ቤት ሄደን ለመብላት ስናስብ አራተኛው ግጥምጥሞች አይፈጠር መሰለህ? ሁለታችንም ተመሳሳይ ሰፈር ዘመድ አለን። የአሁኑ ሼራተን ፊት ለፊት የፈረሱት ቤቶች አካባቢ ነበር። ከዚያ በኋላማ ረሃቡ ጠፍቶ ሳቅ በሳቅ ሆን። በዛው ተያይዘን ሄድን። እኔም አጎቴ ጌታነህ እናት ቤት ሄጄ ቡና ተፈልቶልኝ ቤት ያፈራውን በልቼ ወደ ጉዳይ ሄድኩልሃለሁ። ዘመድ የምትጠይቁ እየመሰላችሁ ትበሉ ነበር ማለት ነው? በበኩሌ የምሳ ሰዓትና በቂ ሰዓት አይገጣጠምልኝም እንጂ በቀላውጥ ደስታውን አልችለውም። የራሴው ሰዎች ቤት ነው፣ በዛውም እጠይቃቸዋለሁ። በሁለት የሚሆን በሶስት ወር በምሳ ሰዓት በቂ ጊዜ ካለኝ የሚቀርበኝ ዘመድ ቤት ይሄድ ነበር። ሾላና አዋሪ አካባቢ ካለሁ አክስቶቼ እልፍዬና የሺ ቤት ጎራላለሁ። 4 ኪሎ ከሆን ያጎቴ ልጅ ከነሚሊ ቤት ሄጄ ቀዳለሁ። ወደ ሽሮ ሜዳም ስከሄድኩ ሌላዋ ያጎቴ ልጅ ትዕግስት እናት ቤት ይሄዳለሁ። መሀል ፒያሳ ደግሞ ያባቴ ቤት ነው። አንተ አላቁማስ አበይ ጠፊሃ እያለች ሸዋዬ እናቴ ምሳ ታበላኛለች። ወደ ስታዲየም አካባቢም እንዲሁ ሌላ እናት አለችኝ። ትዕግስት ጋር መሄድ በጣም ያዋጣል። እፊቷ ሲጋራ ጨሳለሁ፣ አልፈራትም። ለትንባሆው ትልና ሁለት ሶስት ብር ትሰጠኛለች። ታዲያ ምን ትፈልጋለህ? አሪፍ ቀለውጥና አይደል? ይልቅ ከአባይ ነገር እንዴት እንዴት ከመታሰር እንዳመለጥን ላውራልህ። አንድ ጊዜ ሶስት ሆነን አንድ ላይ አድረን ነበር። ቦሌ ሩዋንዳ መታጠፊያ ትንሽ ገባ ብሎ ነው የገባ ነው። ከመሸ በኋላ ነበር። በተወሰኑ ደቂቃዎች ልዩነት ተነጣጥለን ብንገባም የሆነ አብዮት ጥበቃ ጨለማ ውስጥ ሆኖ ቢያንስ ሁለታችንን አይቶናል። በኋላ እንደሰማነው አብዮት ጥበቃው ስንገባ ያየን ልጆች ጸጥ ልጦች ነበር። ለማረጋገጥ ፈልጎ እስክንወጣ ድረስ እዛው ሆኖ ጠበቀን። አልወጣ ስንለው ከሌሎች አብዮት ጥበቃዎች ጋር ቤቱን እንፈትሽ ብለው ይመጣሉ። ግቢው ውስጥ ኃይለኛ ውሻ ስለነበር አጥሩ አጠገብ እንኳን አላስጠጋላቸው። ቤት ውስጥ የነበረችው ወጣት ልጅ ችግር ካለ ምልክት እንድትሰጠን ላክናት። አቤት ጠባቂዎቹ እየጮሁ ውሻውን እንድታስርና በሩን እንድትከፍት ሲያዟት ሰማን። ለምንድን ነው መከፍተው? እናንተ እነማን ናችሁ? እያለች ደጋግማ ስትጠይቃቸው አቤት ጠባቂዎች መሆናቸውን ይነግሯታል። ለእኛ ምልክት እንዲሆነን የምን አቤት ጠበቃ እያለች ስትጮህ በጓሮ በኩል የጎረቤት ቤት አጥር ዘለን ገባን። ዋናውን በር በግድ አስከፍተዋት ሲገቡ ስለተሰማን ከነበርንበት ግቢ ወጥተን ዋናው መንገድ ላይ ወጣን። ሰዓቱ ከምሽቱ 5 ሰዓት አካባቢ ስለነበር መንገድ ላይ የሰው ዘር አይታይም። ዋናው የቦሌ መንገድ ላይ ሁለት ፖሊሶች የድልድዩ ጠርዝ ላይ ቁጭ ብለው ወሬያቸውን ይጠርቃሉ። ሰዓት ፍላፊ ስለሆነ መንገድ ላይ መንቀሳቀስ አደገኛ ነው። ስለዚህ ወደ ኋላ ተመልሰን በወንዙ ጥግ ጥጋርገን ድልድዩ ስር ገባን። እዛው እንዳለፈት ከሌሊቱ 6 ሰዓት ሆነ። ፖሊሶቹ ድልድዩን ለመጠበቅ የተመደቡ ስለነበር ከአካባቢው አራቁም። ለነገሩ እነሱ ባይኖሩም ሰዓት ፍላፊ ስላለፈ ወጥተን ለመሄድ አንችልም። በዚህ ላይ ሁላችንም ወረቀት ይዘናል። ያለን አማራጭ እዛው ማንጋት ነበር። አንደኛው ልጅ ተመልሰን ወደ ቤት እንድንገባ ሐሳብ አቅርቦ ነበር። እኔና አባይነ ግን ስለቀፈፈን አልፈለግንም። እዛው አደራችሁ ማለት ነው? ታዲያስ ማደሩ ባልከፋ፣ አሳራችን መች አለቀ? ለካ የድልድዩ ስር ቋሚ የጅቦች መንገድ ነበር። መጀመሪያ ከአንድ አቅጣጫ ሁለት ጅቦች መጡብን፣ በድንጋይ አባረርናቸው። ብዙ ሳንቆይ በሌላኛው አቅጣጫ ሌሎች መጡብን፣ በተመሳሳይ ሁኔታ አጣደፍናቸው። ጅብ ጉልበት እንጂ ልብ የለውም የሚባለው እውነት መሆኑን ያኔ ነው ያረጋገጥኩት። የድልድዩ ስር ዋና የጅቦች ጎዳና መሆኑ ስለገባን ድንጋይ መሰብሰብ ጀመርን። በቀኝ ሲመጡ ስናባረር፣ በግራ ሲመጡ ስናባረር፣ አንድም ጅብ ድልድዩን ሳያቋርጥ የጸረ ጅብ ስኳድ እዛው አቋቁመን በድንጋይ ሩምታ ወድረን እንደያዝናቸው ወለል ብሎ ነጋ እልሃለሁ። እውነትም ጸረ ጅብ ስኳድ! አቤት ጥበቃዎቹስ? ልጅቷን እንመናጭ ይገቡት ወለጃቸው ብለው አንገላቷት እሷ ግን ይወንድም ይቀጥኞች ነበሩ ጠብቀው ሲያጡት ተመልሰው ሂደዋል ብላ ቸካለች ቤቱን ፈትሸው ሲያጡ ሄዱ በጣም ስለተጠራጠሩ ሌሊቱን ሙሉ ከዚያው አከባቢ አልጠፉም ነበር አንደኛው ልጅ ያለንን ሰምተን ወደ ቤት ተመልሰን ቢሆን ኖሮ አልቆልን ነበር ልጆቹ አሁንም አሉ ያኛው ልጅ የት እንዳለ አላውቅም ለነገሩ ብዙም ማንተዋወቅም ነበር ለአጭር ጊዜ ስራ ነበር የተገናኘነው ከአባይ ጋር ግን ጥቂት ወራት አብረን ሰራንና እሱ ወደ ሌላ ሪጅን እና ስራ ስለተዘዋወረ ተለያየን አልፎ አልፎ ግን መንገድ ላይ እንገናኝ ነበር ቆይቶ ተያዘ በጥይት ተመቶ ነበር አሉ በኋላ ማዕከላዊ እስር ቤት አቆይተው ከሌሎች ልጆች ጋር እንደገደሉት ሰማው በመካከላችን የተለመደው ጸጥታ ነገሰ የባጤ ቆጡን እያወራው ሐሳብ ውስጥ እንዳይገባ ካደረኩ በኋላ የቀረን ነገር ከሌለ ለዛሬው ይብቃ አናልኩት ግድ የለም ትንሽ ላውራሃልና ስለ መሐመድ ቀጠለልኝ ወድኛይ መሐመድ አባቱ ሙስሊም እናቱ ክርስቲያን ነበሩ ያደገው አባቱ ጋር ስለሆነ ስሙም የሙስሊም ሃይማኖቱም እስልምና ነበር የሚኖረው ስቴዲየም አካባቢ አፓርትመንት ላይ ነበር ከታላቅ ወንድሙ ጋር ከመሐመድ ጋር የተዋወቅነው በ1968 አካባቢ ነው ለኔ መድረስ የሌለበት ኮድ በስተት ተሰጥቶኝ ነበር ላገኘው የቻልኩት ስቱ እንደታወቀ ከኔ ጋር የነበረው ግንኙነት ተቋረጠና ወደ ተፈለገበት መዋቅር ተላለፈ ከዚያ በኋላ ስቴዲየም አካባቢ እንተያይ ነበር በዚያ ሁኔታ ላይ ያለን ለሚሳደዱ አባላት መጠለያ የሚሰጥ ሰው አለ ተገናኝ ተብዬ ኮድ ተሰጥቶኝ ልገናኝ ሲሄድ መሐመድ ሆኖ አረፈው ከዚያ በኋላ የምር ጓደኞች ሆን ትርፍ ጊዜ ሲኖረን እንገናኛለን ሻይ ቡና እንላለን አብዛኛው ጨዋታችን ከፖለቲካ ውጭ ነበር ወንደላጤ የነበረው ታላቅ ወንድሙ እቤት በማይኖርበት ቀን ወይም የሚጠለል ሰው ከሌለ አብረን እናድራለን ቆይቶ እኔ ስለታሰርኩ ተለያየን ታስሬ ስፈታ እቤቱ ሄድኩ ቤቱ ተለቆ ታሽጓል የሚል ጽሑፍ ተለጥፎበታል ታላቅ ወንድሙ ከኢትዮጵያ ውጭ መሰለኝ በስራ ምክንያት እንደወጣ መሐመድ ደግሞ በ1970 አጋማሽ መታሰሩን ሰማው ከዚያ በኋላ የት እንደደረሰ እንደማይታወቅ ከጥበቃ ሰራተኞች አረጋገጥኩ በህይወት ሊኖር ይችላል በሚል የመነመነ ተስፋ ዘመዶቹን መፈለግ ጀመር ዝርዝሩ ብዙ ስለሆነ ያንን ልተወው በመጨረሻ ልጃቸውን ፍለጋ ከክፍለ ሀገር የመጡትን እናቱን መርካቶ ሰባተኛ አካባቢ ዘመድ ቤት ተጠግተው አገኘዋቸው መሐመድ ወንድምና እህቶች ቢኖሩትም ሁሉም የአባቱ ልጆች ነበሩ እሱ ግን አንድ ለእናቱ ነበር እናቱን ሳገኛቸው ቅስማቸው ተሰብሮ ነበር ማንተዋወቅም የሱ ጓደኛ ነኝ ስላቸው እሱን ያገኙ ያህል ነበር የተደሰቱት ከዚያ በኋላ የተቻለኝን ያህል እጠይቃቸው ነበር የልጄን ቁርጥ ሳላውቅ አገሬ አልገባም ብለው እዚሁ አዲስ አበባ የዘመድ ቤት እየቀያየሩ ሲኖሩ ነበር ኋላ ላይ መንኩሰው ነበር ከጥቂት ዓመት በፊት ቁርጣቸውን ሳያውቁ አረፉ ይህን የዚያን ዘመን የሰቆቃ ታሪክ መስማት ሰላም የሚያሳጣ ሆኖ ነው ያገኘሁት የመሐመድን ታሪክ እንደጨረሰ ሽንቴን ልሽና ብሎ መታጠቢያ ቤት ገባ መቆየት ከሚገባው በላይ ብዙ ቆይቶ ተመለሰ ሁኔታው ስላላማረኝ የዕለቱን ጨዋታ እዛው አቁሜ ለሌላ ቀን ተቀጣጥረን ተለያየን ከ15 ቀን በኋላ ስንገናኝ ስለ አንዲት ሴት ልጅ እነግርሃለሁ ይለኝ የነበረውን አስታወስኩትና ስለ እሷ ባጭሩ እንዲነግረኝና ወደ ተዘጋጀውበት ጉዳይ እንድንገባ ጠየቅኩት የምን ሴት ልጅ ብያለው እንዴ ብሎ ሊዋሸኝ ፈለገ አዎ ብለኸኛል አልኩት ፍርጥም ብዬ ተው እባክህ ዝም ብሎ ነው አይነት ነገር የሚል መልስ ሰጠኝ ቸካልኩበት ከብዙት ወታ በኋላ አይናለም ስለሚላት አንዲት አባላቸው ልብ የሚሰብር ታሪክ ነገረኝ። ወራቱን በማላስተውሰው በ1969 ዓመተ ምህረት መጨረሻ አንዲት አባልን እንድገናኝ የተለመደውን ኮድ ከሚመለከተው ልጅ ተሰጠኝ። በተናጠል እያገኘኋት እንድቆይ ብቻ ነበር የተነገረኝ። የቀጠሮው ሰዓት ምሽት 2 ሰዓት አካባቢ ይመስለኛል። ከብሔራዊ ቲያትር ከፍ ብሎ ባለው የብሔራዊ ቤተ መጻሕፍት ፊት ለፊት ባለው ዋና መንገድ ላይ ነበር። እጄን ኪሴ ከትቼ ቀስ እያልኩ ስሄድ ነጠላ ለብሳና ተለቅ ያለ ፌስታል አንጠልጥላ አንዲት ወጣት ከላይ ወደ ታች መጣች። ቀጭን ረዘም ያለች ጠይም ወጣት ናት። ኮዳችንን ተቀያይረን ጨረስንና ተያይዘን መንገዳችንን ጀመርን። በመጣሁበት አቅጣጫ መመለስ ስለማልወድ አስፋልቱን ተሻግረን የአርቲስቲክ ማተሚያ ቤት የሚወስደውን የውስጥ ለውስጥ መንገድ ይዘን ወደ ብሔራዊ ቲያትር ጀርባ አቀናን። ስትመለሽ እንዳይርቅሽ ወደምትሄጂበት አቅጣጫ እየሄድን እናውራ ስላት ግር አላት። አንተ መጠለያ እንደምትሰጠኝ ተነግሮኝ ነው እኮ ያገኘው። እንዴት እንዲህ አይነት ሥራ ይሰራል? እኔ እኮ በጣም የምፈለግ ነኝ። ነገ ከነገ ወዲያ ፎቶግራፌ በጋዜጣ ላይ መውጣቱ አይቀርም በማለት ብስጭት አለች። ደነገጥ። እሱ እንደምትለው አልተነገረኝም። የተባልኩት አግኛት ብቻ ነበር። የሰማሁትን ተጠራጠርኩ። ደጋግሜ ለማሰብ ሞከርኩ። አልተሳሳትኩም። ልጁ የነገረኝ የተወሰነ ጊዜ እያገኘኋት እንድቆይ ነበር። መጠለያ ለመስጠት የተለመደው አሰራራችን ቀድሞ ለኔ ተነግሮ ነው። ያን አስረዳኋት። ያልኳት ሁሉ ቢገባትም ከድንጋጤዋ ግን አልተመለሰችም። ባለቀ ነገር ከመጨነቅ መፍትሄ ወደ መፈለጉ መሄድ አለብን በማለት አሰብኩ። መፍትሄ ሰጪው ደግሞ እኔው ነኝ። መላ እንደሚኖር ስነግራት ተረጋጋች። ሜክሲኮ ያለው መጠለያችን በወቅቱ ነፃ ነበር። ሆኖም ቀድሜ ሳላረጋግጥ በዚያ ምሽት መሄድ አደጋ ያስከትላል። ሰዓቱ አብዮት ጥበቃዎች የሚዘዋወሩበት ነበር። የስታዲየሙ መጠለያ ደግሞ በሌላ ልጅ ተይዟል። ሶስተኛው ነፃ ቤት ኦሊምፒያ ነው። ቀድሜ ባልጠይቃቸውም እዚያ ለመሞከር አሰብኩ። ያ ካልተቻለ እኛ ቤት ይዣት እንደሚሄድ ነገርኳትና አረጋጋዋት። ሁለታችንም ገንዘብ ስላልነበረን በታክሲ መሄድ አልቻልንም። በእግራችን የምንሄድ ከሆነ ውስጥ ለውስጥ ውሰደኝ ስላለችኝ የኮሜርስ ኮሌጅን በስተቀኝ ትተን ሴተኛ አዳሪዎች በሚበዙበት በአሁኑ በመድን ፎቅ ጀርባ የውስጥ ለውስጥ መንገድ ለጋር ጫፍ ደረስ። በቀድሞ አሸዋ መሸጫ በነበረው መንገድ አድርገን በመሿለኪያ በኩል ውስጥ ለውስጥ ኦሊምፒያ ደረስ። የሰፈር ሰዎች እንዳያዩን በማውቀውና የመንገድ መብራት በሌለው በኩል አድርገን እትየተዋው ቤት ሄድ። እሷን ጨለማ ቦታ ላይ አቁሜ ወዳጃችን ቤት ገባው። እትዬ አልነበሩም። ራቅ ያለ ቤት ለቅሶ ቤት ለማደር ይመስለኛል ሄደዋል ተባልኩ። ያለኝ የመጨረሻው አማራጭ እኛው ቤት መውሰድ ነበር። እቤት ስንደርስ 3 ሰዓት ሊሆን ምንም አልቀረው። እናቴ፣ እማሆይ፣ እህቴና ወንድሞቼ ያችን ለግላጋና ጠይብ ልጅ ይዤ ስገባ ተገርመው ያዩኛል። ለምን እንዳመጣኋት ማን እንደሆነች አልተናገርኩም። ወዲያው ለሁለታችንም እራት ቀረበልን። የምን ትፍረቴን ተጫዋች እላታለሁ። አሁን የዘነጋሁትን የፈጠራ ስሟን እየጠራሁ ቡና ተፈልቶ መጠጣት ስንጀምር ሁላችንም ተረጋጋን። የፈጠራ ታሪኬን ደረደርኩ። ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት እንደምንተዋወቅ፣ አብረን ዘመቻ እንደነበርን፣ አባቷ ክፍለ ሀገር ሲሄድ እንጀራ እናቷ ጋር ስትጣላ ከቤት እንዳባረረቻት፣ አባቷ በሶስት ቀን ውስጥ እስኪመለስ ድረስ እንዳመጣኋት አፌ ላይ እንደመጣልኝ ዘበዘብኩ። አይናለም ውሸቴ ገርሟት ግንባሯን አጨማዳ ታየኛለች። እቤት ያለ ሰው በሙሉ የእንጀራ እናቷን ስም በማንሳት በሐሜት ቆጨቅናት፣ ዘለዘልናት። ብዙ ቆይተን በጣም ስለበሸ የምትለብሰው ተሰጥቷት ፎቴላይ አደረች። ታት አብረን ቁርስ በልተን የሚነበቡ የድርጅቱን ጋዜጦችና ሌሎች መጻሕፍት ሰጥቻት ወደ መደበኛው የሩጫ ስራዬ ሄድኩ። ልጁን ሳገኘው አይናለም መጠለያ እንደምትፈልግ ለምን ቀድሞ እንዳልነገረኝ በንዴት አይነስም ጠየቅኩት። እሱም ጉዳዩን እንደማያውቅና ከኔ ጋር እየተገናኘች እንድትቆይ ብቻ እንደተነገረው ገለጸልኝ። በዚያ ምስጥራዊ ድርጅት ውስጥ ማን ነው ያለ ሃይባል ከዚያ በኋላ አልተነጫነጭኩም አልተቆጣውም። ለማንኛውም የድርጅታችንን ስህተት እንደ ጥፋት ቆጥሬ በፍጹም አላውቅም። አስቸጋሪ ተልእኮም ካለ ከመፈጸሙች ለሰከንድ እንኳን አላመነታም ነበር። ይህ ደግሞ የኔ ብቻ ሳይሆን የአብዛኛው አባልም ስሜት እንደነበር በእርግጠኝነት እናገራለሁ። ለማንኛውም የአይናለም ጉዳይም በዚሁ ተዘጋ። በቃ መጨረሻው እንዴት ሆነ? አትቸኩል፣ ታሪኩ ብዙ ነው። መጀመሪያ አይናለም የነገረችኝን ላጫውትህ። ወደ ጎተራ በሚወስደው መንገድ በቅሎ ቤት አካባቢ ኗሪ ነበረች። በአንድ ክፉ ቀን ተያዘች። እንዴት እንደተያዘች የነገረችኝን አሁን ዘንግቼዋለሁ። የታሰረችው ግን በዚያን ጊዜ ሁለተኛ ፖሊስ ጣቢያ ነው፣ 4 ኪሎ ብርሃንና ሰላም ማተሚያ ቤት አካባቢ ባለው የትራፊክ መብራት ጫፍ ላይ ነበር። አሁን ፈርሶ ኮንዶሚኒየም ቤቶችና አጠገቡም የመሬት አስተዳደር ፎቅ ተሰርቶበታል። የጣቢያው ግቢ በተነጻጻሪነት ጠበብ ያለ ሆኖ ከጀርባ በኩል የሚዋሰነው ከአካባቢው ነዋሪዎች ጋር ነው። የጓሮ አጥሩ እንደ ነገሩ የተሰራ ሲሆን በመሃል ገደላማ ቢጤ ባዶ መሬት አለ። እስረኞች ወደ ሽንት ቤት የሚሄዱት በእስር ቤቱና በዚያው አጥር መካከል ባለ ጠባብ የጓሮ መንገድ ነው። ስለዚህ 2 እና 3 ሰው ሆኖ ጎን ለጎን ለመሄድ አያስችልም። ሽንት ቤት የሚኬደው በሰልፍ ነው። ሲሄዱም ፖሊሶች ከፊትና ከኋላ ያጅቧቸዋል። በዚህ አይነት አካሄድ የእስረኞች ሰልፍ ሲረዝ መሃል ላይ የሚሆኑት እስረኞች ከፖሊሶች እይታ ውጭ የመሆን እድል ነበራቸው። አይናለም ይህን ሁኔታ በደንብ አጥንታለች። በመጨረሻም በዚሁ ደካማ አጥር ሾልኮ መሄድ እንደምትችል ተማምና ነበር። እናም እንደምታምናቸው 2-3 ሴት እስረኞች ታማክራቸዋለች። አንዳቸውም ሐሳቧን አልተቀበሏትም። እንዲያውም ሙከራው ለበለጠ አደጋ እንደሚያጋልጥና ከተያዙ ለሞት እንደሚዳርግ በአጽንኦት ይነግሯታል። አይናለም አልተዋጠላትም። ለብቻዋ ሙከራ ማድረግ እንዳለባት ወሰነችና ለጥቂት ቀናት ሐሳቡን ድጋሚ ሳታነሳ በመቆየት ልጆቹን አዘናጋቻቸው። አንድ ቀን እንደተለመደው ወደ ሽንት ቤት ተሰልፈው እየሄዱ ነበር። ከፊትና ከኋላ የነበሩት የሴት ፖሊሶች እይታ ውጭ መሆኗን ስትረዳ ከሰልፍ በመውጣት በዚያ እንደነገሩ በተሰራ አጥር ሾልካ አመለጠች። ከፊትና ከኋላ የነበሩት እስረኞች አይተዋታል። ሆኖም ምንም እንዳልተፈጠረ ሽንት ቤት ደርሰው ተመለሱ። ከሰዓታት በኋላ አይናለም መጥፋቷ ተረጋገጠ። እሷ ግን በዚያ ሰዓት ወደ መረጠችው መጠለያ ቤት በመሄድ በሰላም ደርሳለች። የተጠለለችበት ቤት የሚያጋልጣት ስለሆነ ቤቱ ይቀየር ተብሎ ነው ከኔ ጋር እንድትገናኝ የተደረገው። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1-3 እንዲሁም ከሰዓት በኋላ ከ7-9 ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.
ነው።